ይሆናል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 ጀምሮ እስከ 18 ያለውን ሐሳብ ነው አብረን የምንመለከተው። እንግዲህ ይሄ በጣም ጳውሎስ በሕይወቱ ፍጻሜ ላይ ሆኖ የጻፈው መልእክት ነው። የስንብትም እንደገናም ደግሞ የማበረታቻም መልእክት ነውና በዚህ ውስጥ የራሳችንን ማንነትም እናገኛለን። እኔ የራሴን ማንነት ስላገኘሁበት አብረን ይህንን እንግዲህ ሐሳብ ስንመለከት ያንን እናያለን ብዬ አምናለሁኝና እንደምትመለከቱት እንግዲህ የወሰድኩትኝ ሐሳብ የርዕሱ መውጫ በሌለበት የሚገለጥ የእግዚአብሔር ማዳን ይላልና እንግዲህ መውጫ የሌለበት ነገር ውስጥ እግዚአብሔር ያደናል። እንግዲህ ከጳውሎስ ጋር አብረን ያንን እንመለከታለን። አነበዋለሁኝ። እንደዚህ ይላል ሁለተኛ ጢሞቴዎስ ምዕራፍ 4 ድንገት ከ9 ጀምሮ ባነበው የበለጠ ሐሳቡን ማየት እንድንችል ያግዘናል። በቶሎ ወደ እኔ እንድትመጣ ትጋ። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቄርቄሲም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከእኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ከአንተ ጋር አምጣው። ቲኪቆስን ግን ወደ ኤፌሶን ላክሁት። ስትመጣ በጢሮአዳ ከአቅርጳ ዘንድ የተውኩትን በርኖሱንና መጽሐፉን ይልቁንም በብራና የተጻፉትን አምጣልኝ። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ሥራው ይመልስለታል። አንተ ደግሞ ከእርሱ ተጠበቅ፣ የምናገረውን እጅግ ተቃውሟልና። በፊተኛው ሙግቴ አንድስ እንኳን አልደረሰልኝም፣ ሁሉም ተውኝ እንጂ ይህን አይቁጥርባቸው። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍ አዳነኝ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። እንግዲህ ጳውሎስ በዚህ ስፍራ ላይ በጣም የመጨረሻው የህይወቱ ድንገት ሳምንት ሊሆን ይችላል፣ በእንደዚህ አይነት ሁኔታ ውስጥ ሆኖ ነው ይህንን መልእክት የሚጽፈው። በእስር ቤት ውስጥ ሆኖ እስር ቤቱ በጣም አስቸጋሪ እስር ቤት ነው። እንግዲህ አስቡት በዛን ዘመን የነበረ እስር ቤት ምን ሊሆን እንደሚችል እና በጣም ቅዝቃዜ ያለበት ጨለማ ውስጥ እንደገናም ደግሞ የሚያስፈልገውን ነገር በቀላሉ የማያገኝበት የህይወት ሁኔታ ውስጥ ነው እና ቁጥር 18ን በጣም ጠጋብላችሁ ስትመለከቱት ምን ብሎ ይላል? ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን ብሎ ይናገራል። ይህንን የሚናገረው ሰውዬ እስር ቤት ውስጥ ያለ ሰውዬ ነው። ይህንን የሚናገረው ሰውዬ የሞት ፍርድ ተፈርዶበት ለመሞት ከማን ቀጥሎ ነኝ እያለ እያሰበ ያለ ሰውዬ ነው። እግዚአብሔር ያድነኛል ብሎ በእርግጠኝነት የሚናገረው እና ይሄ መውጫ በሌለበት የሚገለጥ የእግዚአብሔር ማዳን በምን አይነት የህይወት ሁኔታ ውስጥ እንዳለን አላውቅም። ነገር ግን ለእኔና ለእናንተ በጣም የብርሃን ጭላንጭል የማይሰጡ በጣም ተስፋ አስቆራጭ የህይወት ሁኔታዎች ይገጥሙናል ሰዎች ስለሆንን። በዛ ውስጥ ግን የሚገለጥ የእግዚአብሔር ማዳን አለ። እንዴት ነው ብለን ብንል በእርግጥ መልሱ የለኝም፣ ግን እግዚአብሔር መልስ አለው። የኔና የእናንተ ትልቁ ተግባርና ስራችን ማዳን የሚችለውን እግዚአብሔርን ማመን ነው። ምክንያቱም በደረቁ ምድረ በዳ እግዚአብሔር ውሃን እሰጣለሁ ብሎ ካለ ከማመን ውጪ ሌላ ምንም የምናደርገው ነገር የለም አይደለ? እግዚአብሔር በእሳት ውስጥ ባለፍክ ጊዜ ደግሞ አያቃጥልህም ብሎ ካለ እግዚአብሔርን ከማመን ከመታመን ውጪ ሌላ ልናደርግ የምንችለው ነገር የለን። እግዚአብሔር ጌታ አገልጋዮቹን ከስቃይ ሁሉ ለመጠበቅ ቃል አልገባም። ደግሜ ልበለው፣ ከስቃይ ሁሉ ልንጠበቅ ቃል አልገባልንም። ነገር ግን ከእኛ ጋር እግዚአብሔር ሊቆም ግን ቃል ገብቶልናል። አሁን ያለንበት ዘመን በተለይ ከ19ኛው ክፍለ ዘመን በኋላ የወርድ ኦፍ ፌዝ ወይም ደግሞ የቃለ እምነት ወይም ደግሞ የፕሮስፔሪቲ ጋስፕል የብልጽግና ወንጌል የሚባለው አስተምህሮ በተለይ በእኛ በአበሻው የወንጌል አማኞች መካከል በጣም ለስለስ ባለ መልኩ ገብቶ በደንብ መሬት ይዞ ስር ሰዶ ይዟል እና ሁልጊዜ ወንጌልንና የእግዚአብሔርን መንግስት ስናስብ እኛን ከችግር ነፃ እንደሆነን አድርገን እንድናስብ የሚያደርግ አይነት በውስጠ ታዋቂነት የሰጡን ክፉ ነገር አለ። የወንጌሉ እውነት ግን ያ አይደለም ማለት ክርስቶስ ኢየሱስ እኔና እናንተን ሲጠራን የጠራን ራሳችንን ክደን መስቀሉን ተሸክመን እለት እለት እንድንከተለው ነው አይደለ? ይሄንን በግልጽ በጣም እዚህ መድረክ ላይ ቆመን ምስባኩ ላይ እስከ ቆመን ድረስ በግልጽ መነገር መቻል አለበት። ክርስቶስን ስንከተል አዋጪ ስለሆነ አይደለም ክርስቶስን ለመከተል ሂሳብ ውስጥ አስገብተን የምንከተለው። ምክንያቱም እግዚአብሔር እኛን ሲጠራን ዓላማ አለው። ዓላማው የዘላለሙ ክብር ይመሰገን ዘንድ ነው። ስለዚህ በእርሱ በኩል ለሚፈጸመው ነገር እግዚአብሔር ለእርሱ ታማኞች ሆነን እንድንገኝ የትኛውም ነገር ይከሰት። ስለዚህ ከክፉ ነገር እንዳይገጥመን ወይም ደግሞ ክፉ ነገር እንዳይደርስብን አይነት በሚለው አስተሳሰብ ሳይሆን በዛ ውስጥ ግን ታማኝ የሆነውን እግዚአብሔር አምነነው ለእርሱ እቅድ ለእርሱ ዓላማ እኔና እናንተ ታማኞች ሆነን እንድንገኝ እግዚአብሔር ደግሞ በዛ ውስጥ ሊያበረታን ይፈልጋል። ስለዚህ ይሄ ሁለተኛ ጢሞቴዎስ የመጨረሻው ደብዳቤ፣ የስንብት ደብዳቤ፣ የማበረታቻና የአደራም ደብዳቤ ጳውሎስ እንደ መንፈሳዊ አባት ጢሞቴዎስን የተቀበለውን የወንጌል አገልግሎት ቀለል አድርጎ እንዲመለከተው አይደለም የሚያደርገው። አይደል ቀላል ነው፣ ቅባቱ ይመጣብሃል፣ ሄደ ትወርሳለህ፣ ትገለብጣለህ፣ ታፈርሳለህ አይደለም የሚለው። እኔ የደረሰብኝን ነገር ተመልከት፣ ስለዚህ ለዚህ ደግሞ ምን አድርግ? ተዘጋጅ። ምክንያቱም የዱላው ቅብብል በጣም ቀላል አይደለም። በጣም ሊያሳስበውም ሊያሳውቀውም ይፈልጋል። በህይወቱ ሊገጥመው የሚችለውን ነገር መካድ ሁሉ አለ የሚለው ነገር ይሄ ነው አይደለ? ካዱኝም ይላል፣ አብረውኝም አልቆሙም ይላል፣ ዴማስ ዓለምን ወዶ ትቶ ሄደም ይላል። በጣም የሚጠብቃቸው እንኳን አብረውት የነበሩት እነሱ ሲሄዱበት እንመለከታለን። ጳውሎስ እኔ እንደ መጠጥ ቁርባን መስዋዕት ለመፍሰስ ተቃርብ ያለሁኝ ቁጥር 6 ላይ ነው ይሄንን የሚናገረው። ተለይጭ የሚሄድበትም ጊዜም ደርሷል። በጣም የሚጋጭ ነገር የሚናገር ነው የሚመስለው። ቁጥር 18 ላይ ጌታ ያድነኛል ይላል አይደለ? ደግሞ እሞታለሁ እሄዳለሁም ይላል። በአንድ ጊዜ ይሄንን ማለት እንችላለን ወይ ሲባል፣ አዎ፣ በእግዚአብሔር ጸጋ በእግዚአብሔር ምሕረት በእርሱ ማንነት ስንገኝ በአንድ ጊዜ ሁለት ተቃራኒ ነገሮችን ማለት እንችላለን። እግዚአብሔር እነዚህን ነገሮች ማድረግ ይችላል። ሞት ተቃርቧል፣ ሞት ጋር ደርሷል። ግን በተስፋ መቁረጥ ውስጥ አይደለም ጳውሎስ ይህንን የሚናገረው። አስቡት፣ እኔና እናንተ የመጨረሻ ደብዳቤ ብንጽፍ ምን ልንጽፍ እንደምንችል። እስኪ ራሳችንን በዛ ቦታ ላይ እናስቀምጠውና እስር ቤት ውስጥ ብንሆን፣ ያ እስር ቤት እኔና እናንተ የመጨረሻ እድል ቢሰጠን በጣም ብዙ የምንላቸው ነገሮች አሉ አይደለ? ግን በጣም ጳውሎስ አንድ የገባው ነገር አለ። ምክንያቱም ጳውሎስ ጌታ ከክፉ ነገር ሁሉ ያድነኛል ብሎ ሲል እንደሚያድነው በጣም እርግጠኛ ስለሆነ ነው። ወደ ሰማያዊው መንግስት በሰላም ያደርሰኛል። ወገኖቼ፣ የሚሞት ሰው ስለ ሞት እያሰበ እያወቀ እንዴት ነው ስለ መዳን የሚናገረው? በጣም ልንጠይቀው የሚገባን ጥያቄ ያ ነው አይደለ? ምን ገብቶት ነው ጳውሎስ ስለምን አይነት ነገር ስለተረዳው ነገር ነው ይህንን ነገር የሚለው ብለን ስንል፣ በጣም ጳውሎስ የእግዚአብሔርን የመጨረሻ ማዳን ጊዜያዊ ከሆነው ታድጎ ጋር አይደለም የሚያገናኝ። አንዳንድ ጊዜ በጣም ከሆነ አደጋ ተረፍን አይነት ነገር ስሜት ይሰማናል አይደለ? የእግዚአብሔር ማዳን ብለን እንላለን። ግን የእግዚአብሔር ማዳን ግን ከጊዜያዊው ነገር በጣም ያለፈ ነው። እግዚአብሔር ሲያድነን ለክብሩ አድርጎ እኔና እናንተን ለዛ ነገር ሲያዘጋጀን፣ ወገኖቼ፣ ለጊዜው ከሆነው ነገር ከዛ በጣም ያለፈ እቅድና ዓላማ አለ። ጳውሎስ ሰዎች ሊተውን እንደሚችሉ ጌታ ግን ከእኛ ጋር ታማኝ ሆኖ እንደሚቆም ይናገራል። ቁጥር 16 ስትመለከቱት ምን ይላል? በተከሰስኩበት ነገር የመጀመሪያ መከላከያዬን ሳቀር ማንም ሊያግዘኝ አልመጣም፣ ነገር ግን ሁሉ ትተውኝ ሄዱ፣ ይህንንም አይቁጠርባቸው። ማለት የተሰማውን ስሜት ጳውሎስ ለመናገር ወደ ኋላ አላለም። ጳውሎስ ትተውኝ ሄደዋል። በቃ እነዚህ ሰዎች የምጠብቃቸው ሰዎች ነበሩ፣ ግን በጣም በቃ በሚያሳዝን ሁኔታ እነዚህ ሰዎች ግን አጠገቤ ቆመው አላገኘኋቸውም። በጣም እሱ በሚፈልጋቸው ሰዓት ውስጥ ያላገኛቸው ሰዎች፣ ሰዎች በተለያየ ምክንያት በተለያየ ነገር ሊተውን ሊክዱን ሁሉ ይችላሉ። ነገር ግን ምን ብሎ ይናገራል? ነገር ግን መልእክቱ በእኔ አማካኝነት በሙላት እንዲሰበክና በአሕዛብ ሁሉ እንዲሰሙት ጌታ ባጠገቤ ቆሞ ምን አደረገኝ ይላል? አበረታኝ። ይሄ በጣም የእነዚህ ሰዎች ክህደት ጳውሎስን በጣም ልቡን አሳዝኖታል፣ ልቡን ሰብሮታል። እነዚህ ወዳጆች ብለን የምንላቸው ሰዎች በሚያሳዝኑን ልባችንን በሚሰብሩ ጊዜ ሁለት ነገሮችን የማድረግ እድል አለን። ሁለት ነገሮች። አንደኛው በእነሱ መራር መሆን፣ በቃ እንደ ወከሌን ወይ ፊቱን አታሳየኝ አይነት ነገር ብለን ማለት፣ ምሬት ውስጥ መግባት። ወከሌንማ ወይ ወይ ልደርስበትም ላደርስበት እንድትደርስብኝም አልፈልግም ብለን ማለት፣ ወይም ደግሞ ከተቀበልነው ምህረት የተነሳ ቸርነትን ለነሱ ማድረግ፣ በጸጋው እነርሱን መመልከት። ከሁለት በአንድ ውስጥ ነው ያለን አለ። የበደሉንን ይቅር እንደምንል አንተን በደላችን ምን አድርገን ይቅር በለን። ምላሻችን ጳውሎስ ተጎድቷል፣ ጳውሎስ ልቡ ተሰብሯል፣ ጳውሎስ የማይጠብቀው ነገር ሆኖበታል። የእስክንድሮስን የአንጥረኛውን ሲናገር ጳውሎስ ለጢሞቴዎስ የሚለው ነገር ምንድን ነው? ቁጥር 13 ላይ ስትመለከቱ በጢሮዳ ከአክርባ ዘንድ የተተውኩትን በርኖስ እና መጽሐፍን ይልቁንም በብራና የተጻፈውትን አምጣልኝ ይልና የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ስራው ይመልስለታል። አሁንም የተቃርነው ነገር የሚናገር ይመስላል አደለ? እስክንድሮስን ጌታ የስራውን ይስጠው አይነት ነገር ይለዋል። በጣም የእስክንድሮስ ሁኔታ ከወንጌል አንጻር ነው ጳውሎስን በጣም አድርጎ ሲቋቋመው የነበረው። የምናገረውን ነገር ፈጽሞ ተቃውሟል። ምክንያቱም እስክንድሮስ የብር አንጥረኛ ነው። ብር አንጥረኛ ማለት በዛን ዘመን የአማልክቶችን ምስል የሚያሳምር በሰዎች ዘንድ ተቀባይነት ያለው፣ በተለይ የሐዋርያት ስራን ስትመለከቱ ሐዋርያት ስራ ውስጥ በተለይ ከ15 በኋላ ያለውን ሀሳብ ስታዩ ብዙ እንደነዚህ አይነት ስራዎችን የሚሰሩ ሰዎች ነበሩ። ሁከት በኤፌሶን ከተማ ሁሉ ተፈጠረ ይላል። የዚህ ሰውዬ ሁኔታ ለጳውሎስ ከባድ ሆኖ እግዚአብሔር እንደ ስራው ይስጠው ብሎ የሚለው መሰረታዊ ምክንያት ከወንጌል አንጻር ያደረሰበት በደል ነበር። ነገር ግን እነዚህን ሰዎች ግን ምህረትን ያድርግላቸው። ምህረትን ማድረግ እንዳልተጎዳን ማስመሰል ወይም ደግሞ ማሰብ አይደለም፣ ነገር ግን በሌሎች ላይ እዳን ላለመያዝ መወሰን። እዳን አንይዝም፣ ይቅር እንላለን፣ ምህረትን እናደርጋለን። እነዚህን ሰዎች በልባችን በምሬት ግን አንሸከማቸው። ጳውሎስ ስለ ጌታ ያለውን ብቻ ሳይሆን የክርስቶስም ልብ እንዳለው እንመለከታለን። አይቁጠርባቸው ብሎ ሲል የጌታ ልብ እንዳለው ማሳያን። ጌታ ጳውሎስ በተገኘበት የፍርድ ቤት የሰዎች አለመኖርን በእርሱ መገኘት ሙሉ አድርጎት ነበር። ጳውሎስ ለፍርድ ሲፈለግና ወደ ፍርድ ቤት አስቡት፣ የአሜሪካንን ፍርድ ቤት ወይም ደግሞ ኮርት አስቡትና ሰውየው ለፍርድ ሲገባ ያ ለፍርድ የገባው ሰውዬ አብሮት የሚሆን ቤተሰብም የለውም፣ ማንም የለውም። ነገር ግን የጌታ መገኘት ግን አብርትቶት ነበር። የነዛን ዘመን የሮማውያኑ የፍርድ እንትኑ ሲስተሙ በጣም ከባድ ነው፣ ለሰዎች የማይመች ነው። ነገር ግን የጌታ አብሮት መሆን ጳውሎስ አንደበቱን በመክፈት የክርስቶስን ማዳን መናገር የሚችልበት ትልቅ እድል አግኝቶ ነበር። ምን ይላል? ከአንበሳ መንጋጋ አዳነኝ። እንግዲህ ጳውሎስ በዚህ ሁሉ ውስጥ አሁንም እግዚአብሔር ምን ያደርገኛል? መውጫ በሌለበት የሚገለጥ የእግዚአብሔር ማዳን አለ። ሰዎች የሚሟገትለት ሲጠፋ፣ ጠበቃ ይዞለት የሚመጣ ሳይኖር፣ ወገኖች የሰው ድጋፍ አለመኖር የእግዚአብሔር አለመኖር ማለት አይደለም። እኔና እናንተ በጽድቅና በእውነት ውስጥ እስካለን ድረስ የምንኖረውና የምንሆነው ነገር በእግዚአብሔር የጽድቅ መለኪያ ትክክል እስከሆነ ድረስ የሰዎች አለመኖር የእግዚአብሔር አለመኖር ማለት አይደለም። ዳዊት አባትና እናቴ ቢተውኝ እግዚአብሔር ይቀበለኛል ብለዋል። በሌላ ስፍራ ላይ አምላካችን መጠጊያችንና ኃይላችን፣ በሚደርስብን መከራ ሁሉ የቅርብ ረዳታችን ነው። ዕብራውያን ምዕራፍ 13 ላይ ከቶ አልተውህም፣ በፍጹም አልጥልህም ብለዋል። ወገኖች ሰዎች የማይረዱን በሰዎች የምናዝንበት የሚተውን ጊዜያቶች ይኖሩ ይሆን? የኔና የእናንተ ልብ የት ነው የሚሄደው? እግዚአብሔር ታማኝ እንደሆነ በዛ ውስጥ እናውቃለን፣ እንታመናለን። እኛ በተሆንበት ጊዜ እግዚአብሔር ለማይተወን ለእርሱ ልባችንን ማንነታችንን መተው ራሳችንን ማቅረብ እንችላለን? ወገኖች እግዚአብሔር በእውነት በተተውንበት ጊዜ ውስጥ የርሱ ጸጋ ለሌሎች እንዲታይ እንዲገለጥ ጥሩ መድረክና አጋጣሚ እንደፈጠረልን ያንን ማሰብ እንችላለን ወይ? ወገኖች ሌሎች ሊሄዱ ይችላሉ፣ ክርስቶስ ግን ከኛ ጋር ይቀራል። ሌሎች ዝም ሊሉን ይችላሉ፣ ክርስቶስ ግን ከጎናችን አብሮን ይቆማል። የሰው ብርታትና ኃይል ሊከዳ ይችላል፣ የክርስቶስ ኃይል ግን ጉልበት ይሆነናል። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ለዓላማው ይጠብቀናል። ጳውሎስ እየተናገረ ያለው ነገር ምንድን ነው? እሱ ቁጥር 17ን ስትመለከቱት እንደዚህ ብሎ ይላል፣ ነገር ግን አለ መልእክቱን በእኔ አማካኝነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ። ጳውሎስ መዳኑንና በእግዚአብሔር ታድጎት ውስጥ መገኘቱን የሚያየው ጌታ ለዓላማው እንደጠበቀው እግዚአብሔር ጳውሎስን ያበረታው ጳውሎስን በሕይወት ውስጥ ባለው ነገር እንዲያልፍ ምክንያት ሲሆነው ስንመለከት እግዚአብሔር ለተልእኮና ለዓላማ ያንን አድርጓል። አንድ ማስታውሰው ነገር ጣሊያን ስኖር በሊቢያ አድርገው ሰዎች ወደ ዩሮፕ ይገቡ ነበር፣ ታስታውሱ እንደሆነ ከተወሰኑ ዓመታት በፊት እና አንድ ወንድም ታሪኩን ሲነግረኝ በጣም በቃ የሚያስደነግጥ ታሪክ ነው። መርከባቸው ውሃ ማስገባት ጀምሮ በቃ ሊሞቱ በጣም ትንሽ ሲቀራቸው አይኑ እያየ ሰዎች የተወሰኑ ሰዎች ሁሉ ባህር ውስጥ ገብተው ሞተው ግን እግዚአብሔር አተረፈው እሱን ማለት ነው። እና ያለ ነገር ምንድን ነው እሱ እግዚአብሔር ሁለተኛ እድል የሰጠኝ ያለ ምክንያት አይደለም ብሎ ጌታን በቃ በመውደድና በማምለክ በማገልገል ራሱን ታማኝ ለማድረግ እንዴት እንደሚተጋ ልነግራችሁ አልችልም። እግዚአብሔር እድል ሲሰጠን ምክንያት ስላለው ጌታ ሲያበረታው እግዚአብሔር ምክንያት ነበረው፣ ዓላማውን በእርሱ ይፈጽም ዘንድ ከአንበሳ አፍ አዳነኝ። እግዚአብሔር የማዳን ዓላማው አገልጋዮቹ በእውነት በሕይወታቸው ውስጥ የሚሆነውን ነገር ያደርግና ይሰራ ዘንድ። አንዳንድ ጊዜ ኢቭን ሳምሶንን እንኳን ስታስቡት ሳምሶን በውድቀቱ ውስጥ እግዚአብሔር የሰራውን ነገር ስታስታውሱ መሳፍንት መጽሐፍ ላይ ስታዩ ሳምሶን በመጨረሻው ሰዓት ላይ አንድ ጊዜ ብቻ አስበኝ ነው አይደል ያለው። እግዚአብሔር እንዲያስበው ሲጠይቀው አንድ እንዲያደርግለት የፈለገው ነገር ምንድን ነው? እሱ ያ የእግዚአብሔር ኃይል ተመልሶለት ያ ያሰደበውን ያስነቀፈውን የእግዚአብሔርን ስም እንደገና አክብሮ ማለፍ። ሳምሶን በሞቱ የገደላቸው በሕይወት እያለ ከገደላቸው ይልቅ በዙ ይላል። ወገኖች እግዚአብሔር ሲያድነን ያለ ምክንያት አይደለም የሚያድነን። እግዚአብሔር አዳነኝ ብሎ ሲል በእውነት የእግዚአብሔር ማዳን እኔና እናንተ ከቆሰልንበት ካለንበት ሁኔታና ነገር ውስጥ ልክ አንድ ጦርነት ሜዳ ላይ ያሉ ጦረኞች የጦር ባልደረባው የተመታበትን ሰው ጎትቶ እንደ ማውጣት አይነት ምሳሌ ነው። ምሳሌ እግዚአብሔር የእስራኤልን ከፈርዖን ያዳነበትን ምክንያት ሲናገር ሕዝቤ ያገለግለኝና ያመልከኝ ዘንድ ሕዝቤን ምን አድርገው ልቀቀው። እግዚአብሔር ሲያድነን ምክንያት አለው። እግዚአብሔር ሲያድነን እኔና እናንተ በጣም አሪፍ በቃ የተሻለ ነገር አለን ብለን እንድናስብ ለማድረግ አይደለም። አንዳንድ ጊዜ እግዚአብሔርን የመፎካከሪያ የመወዳደሪያ አይነት ምክንያት ልናደርገው እንፈልጋለን አይደለ? ይሄ እንትን አድርጎልኛል ሆኖልኛል አይነት ነገር። ያ ወንጌል ነው ብዬ አላምንም። በነገራችን ላይ እሱ ወንጌል አይደለም። ምክንያቱም ከዛ ይልቅ በጣም ያለ እግዚአብሔር የተደረገላቸው የሚመስሉ ብዙ ሰዎች ስላሉ ማለት ነው። በጣም ከዛ ያለፈ ዓላማ አለው። የክርስቶስን ሞት ትንሣኤ የምንናገርበት የምንመሰክርበት እንደ ክርስቲያን እኔና እናንተ በምድር ላይ መኖራችንን ስናስብ የኢየሱስ ክርስቶስ የእርሱ የማዳኑ ምልክቶች ሆነን እንድንገኝ እግዚአብሔር ዳንኤልን ጓደኞቹን ከናቡከደነጾር ከእቶኑ እሳት እንዲተርፉ ሲያደርጋቸው በጣም የእግዚአብሔር ማንነት እንዲታይ ስለፈለገ ነው አይደለ? ሶስቱን ወደ እሳት እቶኑ እሳት ጣሏቸው። ሶስት ብቻ ነበሩ፣ አራተኛው ከየት መጣ ብሎ ሲል የአማልክትን ልጅ ይመስላል ብሎ ሲል የሚታይ የሚገለጥ የእግዚአብሔር ክብር ስላለ ማለት ነው። ባቢሎን እኮ የእስራኤልን ሕዝብ በምርኮ የወሰዱ የእስራኤልን ሕዝብ በእነሱ አገዛዝ ስር ያደረጉ ነገር ግን በዛ ውስጥ የእግዚአብሔር ክብር የተገለጠባቸው እግዚአብሔር ዳንኤልን በአንበሳ ጉድጓድ ውስጥ ሲጣል የአንበሶቹን አፍ ዘግቶ ሲያድ ነው። ጳውሎስ አድኖኛል ብሎ ሲል ለዓላማው አድኖታል አይደለ? ወገኖች መዳንና ድህነት በእኔና በእናንተ ህይወት ውስጥ በህይወታችን ውስጥ የሚሆነው ነገር ሲሆን እግዚአብሔር ዓላማ አለው። እግዚአብሔር በሆነ ነገራችን ላይ የሆነ ነገር ሊጨምርልን ስለፈለገ አላዳነንም። ያ አይደለም የእግዚአብሔር ዓላማ። ጻፍ ቅዱሳችን ስለ እግዚአብሔር ማዳንና ዓላማ ሲናገር ሊያጎላ የሚፈልገው እኔና እናንተን አይደለም። በጣም ምስክርነታችን ውስጥ አንዳንድ ምስክርነቶች አይታችኋል። ሰዎች ራሳቸውን ጎላ አድርገው የሚያስቀምጡበት ምስክርነት ያ አይደለም ዓላማው። አድኖኛል ብሎ ሲል ጳውሎስ የዳነበት ምክንያት መሰረታዊው ምክንያት የክርስቶስ ኢየሱስ ወንጌል ይሰበክ ዘንድ ነው። አንዳንድ ጊዜ የግድ መዳን ማለት እኛ እንደምናስበው ይሄ አካላዊ ከሆነ ጉዳት ውስጥ መትረፍን ብቻ ላይሆን ይችላል። እስጢፋኖስን ስትመለከቱት እስጢፋኖስ በድንጋይ ተወግሮ ሞተ ነው አይደል የሚለው? እስጢፋኖስ ድኗል አልዳነም? ድኗል፣ በአካሉ ግን ሞቷል አይደለ? ነገር ግን በዙሪያው የሆነው ነገር ምንድነው? እሱ እንደውም ጳውሎስ እስጢፋኖስ ሁሉ ሲወገር እዛም ነበረ የሚል አይነትም ነገርም አለ። እስጢፋኖስ ሲወገር ነበረ፣ ያ ማለት ምንድነው? እሱ የእግዚአብሔር ማዳን በዛ ሂደት ውስጥ ሁሉ ተገልጧል ማለት ነው። በህይወትም ሆነ በሞት ክርስቶስ በስጋዬ እንዲከብር ሙሉ ድፍረት ይኖረኛል፣ ፊልጵስዩስ ምዕራፍ 1 ቁጥር 20። እግዚአብሔር ሲያድነን ሐዋርያት ሥራ ምዕራፍ 20 ቁጥር 4 ላይ ይሁን እንጂ ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የምመሰክር አገልግሎትን ብፈጽም ለእኔ ህይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ናት። በምናልፍበት የህይወት ሁኔታ ውስጥ ወገኖቼ የምናልፍበትን ነገር እንዴት አድርጌ ከዚህ ሁኔታ ማምለጥ እችላለሁኝ ነው ብለን የምናስበው? ወይንስ ጌታ ሆይ በዚህ ሁኔታ ውስጥ እንዴት አድርጌ አንተን ላክብርህ ብለን ነው የምንጠይቀው? እንደ ሰው በብዛት የሚመጣልን እንዴት አድርገን እናመልጣለን አይደለም የሚመጣልን። ግን ዛሬ እኔንም እናንተንም እንደው ፈረንጆቹ እንደሚሉት ቻሌንጅ የማደርገው ያለንበትን ሁኔታ እንዴት አድርጌ ነው ጌታ ሆይ ላክብርህ የምችለው? አንዳንድ እሱን ለማክበር የምንፈልግበት መንገድ በእኔና በእናንተ ምርጫ የሚወሰን አይደለም። በነገራችን ላይ እግዚአብሔር የሆነ ሜኑ ሰጥቶን በዛ ውስጥ የትኛው ይመቻል፣ ይሄ ይስማማል አይስማማህም ብሎ አያስመርጠንም። የራሱ መንገድ አለው። በቃ እኔ በሰማይም በምድርም የሚያደርግበት የራሱ የሆነ አሰራርና አደራረግ አለው። እግዚአብሔር በመከራችን በሁኔታዎቻችን ውስጥ መከራችንን ሊያስወግደው ይችላል። ነገር ግን ከዛ ባለፈ ግን እኔና እናንተን የሚጠቀምበት ምክንያት የሚያደርግበት ነገር አለው። ጌታ በስተመጨረሻ ባለድል ሆኖ እኔና እናንተን በውሳኔ የሚገዛን የሚሰለጥንብን ክፉ ነገር እንዳልሆነ ለማሳየት መውጫ የሌለበትን ሁኔታችንን እግዚአብሔር የእሱን ማዳን የሚገልጥበት እንደሆነ ሊያሳይ ይህንን ያደርጋል። ጳውሎስ በምዕራፍ 4 ቁጥር 18 ላይ ጌታ ከክፉ ነገር ሁሉ ያደነኛል ብሎ ይላል። በጣም የሚጋጭ ነገር የሚመስል አይነት ነገር አለው አይደለ? እስር ቤት ሆኖ ሊሞት እየተዘጋጀ ጌታ ከክፉ ነገር ሁሉ ያደነኛል፣ ክፉ ነገር አይደርስብኝም እያለ አይደለም ያለው ወይም ደግሞ መከራን አልቀበልምም እያለም አይደለም ያለው። ጌታ ከክፉ ነገር ሁሉ ያደነኛል፣ ይሄ ማለት ክፋትና ክፉ ነገር በእኔ ህይወት ላይ የመጨረሻ ድምፅ ሰጪዎቹ እነሱ አይደሉም። ልድገሙ አይደል? ክፋትና ክፉ ነገር በእኔ ህይወት ላይ የመጨረሻ ስልጣናዊ የሆነ ድምፅ ሰጪ ይሄ ይሁን ብሎ ፍርድ ቤት አንዳንድ ጊዜ የፍርድ ቤት ዳኛ መዶሻውን ይዞ የመጨረሻውን ውሳኔ ሲወስን ይመታል አይደለ? ክፉ ነገር በእኔና በእናንተ ህይወት ውስጥ የመጨረሻውን ጠረጴዛውን የሚመታበት መዶሻ የያዘው ክፋት አይደለም ማለት። ክፋት አካላችንን ሊጎዳን ይችላል፣ ልንሞት እንችላለን። ኢየሱስ ክርስቶስ እንደተናገረው ማለት ነው። ስጋን የሚገድሉትን ነፍስን መግደል የማይችሉትን እነሱን ምን አታድርጉ ይላል? አትፍሩ ይላል አይደለ? ስለዚህ ስጋንም ነፍስንም ማዳንም መግደልም የሚችለውን እርሱን ምን አድርጉት? ፍሩት ማለት ክፉ የሆኑ ባላንጣዎች ለወንጌል ጠላት ሆነው ወንጌልን የሚሰብከውን ሰውዬ ሊያስሩት ይችላሉ፣ ወንጌሉ ግን አይታሰርም። በጣም ክፋትንና ተንኮልን የሚያቅሉ ሰዎች በደልን በአማኞች ላይ ሊያደርሱ ይችላሉ። ነገር ግን የመጨረሻው ውሳኔ የጌታችን የመድኃኒታችን የኢየሱስ ክርስቶስ እንጂ ክፋትን የሚያደርጉት የእነርሱ አይደለም። ጌታ ከክፉ ሁሉ ያድነኛል ምን ማለት ነው? እሱ መውጫ በሌለበት የሚገለጥ የእግዚአብሔር ማዳን አለ። በየትኛው የህይወት ሁኔታ ውስጥ እንደምናልፍ ለናልፍ እንደምንችል ምን ነገር በህይወታችን ውስጥ እየሆነ እንዳለ ባላውቅም ነገር ግን የመጨረሻው ድምጽ ሰጪው እግዚአብሔር ነው። ኢየሱስ ክርስቶስ የመስቀሉን መከራ በተቀበለ ጊዜ ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሁት ሆኖ በመታዘዙም ጸሎቱ ተሰማለት። ኢየሱስ ክርስቶስ የመስቀል መከራ ከመስቀል እንዲተርፍ አልነበረም ጸሎቱ የነበረው። ማለትም መስቀሉን ተሸክሞ በፈቃደኝነት ራሱን በመስጠት ማለት ነው። በመስዋዕትነት ሞቶ ነገር ግን የመስቀል ክፉ የተባለው ነገር ይሄ መግደል አይደለ? ያንን ነገር የማድረግን አቅም በትንሳኤ ኃይል ያንን መበቀል ነበረበት። ክፋት የመጨረሻው ድምጽ አይደለም የሚለውን ማረጋገጫችን የክርስቶስ ኢየሱስ የመስቀል ሞት ነው። ኢየሱስ በመስቀል ሞቱ ሞቱን ምንም እንዳልሆነ ያህል በተግባር በመታዘዝ አሳይቶናል። አሜን። ስለዚህ እግዚአብሔር ግን የሞትን ጣር አስወግዶ አስነሳው። ሞት ይዞ ሊያስቀረው አልቻለምና የቤተ ክርስቲያን አባቶች አንድ የሚሉት ነገር አለ። የሚሉት ነገር ምንድን ነው? እሱ ሞት አገኘሁኝ ብሎ ኢየሱስ ክርስቶስን ተቀበለው አፉን ከፍቶ ማለት ነው። ነገር ግን ኢየሱስ ክርስቶስ እንደ ማንኛውም ሰው አልነበረም። ለሞት እሳት ነው የሆነበት ብለው ይላሉ። ስለዚህ ሞት መልሶ ኢየሱስ ክርስቶስን ተፋው። መስቀል የክፉ ድል አድራጊነት እንደሆነ መስሎ ሊታይ ይችላል። ትንሳኤ ግን የትንሳኤው ጉልበትና ብርታት ግን ሞትን ጉልበት አሳጥቶት የክፋትን ክፋት አቅመቢስ አድርጎት አስነስሶታል። ስለዚህ ኢየሱስ ክርስቶስ የራእይን መጽሐፍ ስትመለከቱ ምዕራፍ 1 ላይ የህይወትም የሞትም መክፈቻው ቁልፉ ያለኝ ብሎ ይላል። ስለዚህ ሞት በራሱ እንኳን ለኢየሱስ ክርስቶስ ተገዥና ታዛዥ ሆነ። ወገኖቼ ሮሜ ምዕራፍ 8 ከ35 እስከ 39 ባለው ሐሳብ ውስጥ በክርስቶስ ኢየሱስ በእግዚአብሔር ከተቀበልነው ፍቅር መከራ፣ ስደት ያለው ቢሆን የሌለው ቢሆን መላእክት ቢሆን ልዩ ፍጥረት እንኳን ሞትም ቢሆን እንዳይለየን ተረድቻለሁ። ክፋት የትኛውንም ያህል ቢከፋ ሊያደርግ የማይችለው አንድ ነገር እንደሆነ ታውቃላችሁ፣ ከክርስቶስ ፍቅር ሊለየን አይችልም። ኖ ማተር ዋት። እኔ ሰላም እንዲሆናችሁ ይህን ነግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። እውነተኛ የሆነው የመንፈሳዊው መተማመኛ መታመናችን ጉዳት እንደማይደርስብን ማሰብ አይደለም። አጓጉል ተስፋ አልሰጣችሁም ወይም አልሰጣችሁም የወንጌሉ መልእክት ያ ስላልሆነ፣ ባጭሩ ወንጌል የኢየሱስ ክርስቶስ በሁሉም ነገር ላይ ባለቤትነቱን፣ ገዥነቱን፣ ንጉስነቱን፣ አዳኝነቱን በሞት ትንሳኤ ሞትን ማሸነፉ ያ ብስራት ነው ወንጌል። ስለዚህ እነዛን ነገሮች ስናስብ እኔና እናንተ ጌታ ታድጎ ማዳንን የማዳንን ትርጉም እንዲገባን የሚያደርገን ህይወት የሚገለጥበት ቅድም እንዳልኩት እኔና እናንተ የምንመርጠው ምርጫ አይደለም። ይሁን አይሁን ብለን የምንለው ነገር እግዚአብሔር በወደደው መንገድ ግን ይመራናል። ጳውሎስ የሐዋርያት ሥራ ላይ ስትመለከቱ አንድ ቦታ ላይ ወደ የት ነው እንዳንሄድ ከለከለን ብሎ ይላል አይደለ? ከዛ በተመሳሳይ ሰዓት ደግሞ ሌላ ቦታ ደግሞ እንድንሄድ ደግሞ የእግዚአብሔር መንፈስ መራን ብሎ ይላል። እርሳት የሌለብን ነገር እርሱ ጌታ የእሱ የሆኑትን ፈጽሞ አይተዋቸው። የጌታ ከሆንን ጌታ አይተወንም። አንዳንድ ጊዜ እግዚአብሔር ከእቶን እሳት ያድነናል። አንዳንድ ጊዜ እግዚአብሔር በእቶን እሳት ውስጥ ሆነን ይገናኘናል። አንዳንድ ጊዜ እግዚአብሔር በሞት በኩል ወደ መገኘቱ ክብር እንድንሄድ ያደርገናል። ሶስቱም ለእኔና ለእናንተ ክብርና ጥቅም ነው። ከምድር ጋር የምጡኝ ብለን በቃ ምድር ላይ መኖር አለብን አይነት ነገር አይደለም የምንኖረው ኑሮ። እስከ ኖርኩኝ ድረስ ማንነቱ ክብሩ እንዲገለጥብኝ፣ በእስር ቤትም ልገኝ በቤተ መንግስትም ልገኝ፣ በሁለቱም ስፍራ ላይ የእኛ ዓላማ ቤተ መንግስት መገኘት ወይም ደግሞ እስር ቤት ስለተገኘን የተረሳን መሆናችንን እንድናስብም አይደለም። በእነዚህ ሁሉ ውስጥና በመካከል ባለው የህይወት አካሄዳችን ውስጥ እርሱ በመገኘቱ ማንነቱን፣ ክብሩን፣ እሱነቱን ያሳይብን ዘንድ ማለት ስለምሰብከው ቀላል ነው እያልኩኝ ማለት አይደለም። ምክንያቱም ሰዎች ስለሆነ ሁልጊዜ በየለቱ የምንፈተንባቸው የምንፈተሽባቸው ነገሮች አሉ አይደለ? ጌታ አለ በሰላም ወደ መጨረሻ ወደ ዘላለማዊው ክብር ያደርሰኛል፣ ወደ ሰማያዊው መንግስቱ በሰላም ያደርሰኛል። በጣም ወገኖቼ ለጳውሎስ መዳንን ሲገባው የሚገባው ወደዚህ ዘላለም ክብር መግባት ነው። በጣም ምን አይነት እድል ነው ያንን ነገር መገንዘብና መረዳት ማለት። የእግዚአብሔር የማዳኑ በጣም ትልቁ ቁልፉ ነገር የርሱን የዘላለም ክብር ተካፋዮች እንድንሆን አስቦን በርሱ ማንነት፣ በርሱ መገኘት፣ በርሱ ዙፋን ስር እንድንገኝ እኔና እናንተን መምረጡ በጣም ደስ ሊያሰኘን ይገባል ወገኖች። ኦልሬዲ በት ኖት የት ብለው የሚሉት አለ አይደለ? የነገረ መለኮት ሰዎች እነ ዳኒ ማለት ነው። እና ሆኗል የሚሆንም ነው። በቃ ይሄ አለ። በዚህ በሁለቱ የሚሳሳቡ ነገሮች ውስጥ ያለን ሰዎች ነን። የጳውሎስ ታላቅ ተስፋ ይሄ ምድራዊ ምቾትን ከእስር ቤት ወጥቶ በቃ ጌታ አዳነኝ ምናምን የሚለውን አይነት ነገር ለማሳየት አይደለም። በሰላም የሚለው ቃል ወገኖቼ ጉዳት አልደረሰብኝም ሳይሆን፣ ነገር ግን ባለውበት ሁኔታ ውስጥ ከማ ጋር ነኝ? የኔና የእናንተ የሰላማችን መጠበቅ የህይወታችን ለሰዎች ሁሉ ጥያቄ የመሆኑ ምክንያት የምናልፍበትን ነገር ከማን ጋር እንደሆነን ስለምናውቅ ያ ሁኔታችንና ነገራችን ለመረበሽ፣ ለመታወቅ፣ ለመጨነቅ እድል አይሰጠንም። ልንሞት እንችላለን። አዎ ልንሞት እንችላለን። ይሄ በጣም የክርስትና ፓራዶክስ የሚሉት የአኦአይ ነው የሚሉት እና አማኝ በሞት ጥላ መካከል ውስጥ ያልፋል። አሁን ጳውሎስ እኮ በሞት ጥላ መካከል ውስጥ ነው ያለው አይደለ? ሊሞት እየጠበቀ ነው፣ በሞት ጥላ መካከል ውስጥ ነው። ይህንን ነገር ተናግሬው እንደሆነ አላውቅም። ቲም ኬለር የኦን ዴዝ ኦን ሰፈሪንግ ምናምን የሚል እንትኖች አሉት፣ መጽሐፎች አሉት እና እዛ ላይ አንድ የተናገረው ነገር በቃ ይሄ አንዳንድ ጊዜ ልባችሁ ውስጥ ስንቅር ብሎ የሚቀር አንዳንድ ነገር አለ አይደለ? እንደዛ ሆኖ ቀርቶብኛል እና ተናግሬው እንደሆነ አላውቅም። ደግሜ ብናገረውም ግን አይከፋም አይደል? አንድ ዶናልድ በርንሃውስ የሚባል ሰው ወጣት የሆነች ማለት ባለቤቱ በለጋ እድሜዋ በካንሰር ትሞትበታለች እና በካንሰር ስትሞትበት ይህ ሰው ወደ ቀብር ሄዶ አይ ቲንክ ሲመለስ ምን ይሆናል ልጆቹን በመኪና ይዞ ሶስት ልጆች ወይም አራት ልጆች አሉት እና ልጆቹን በመኪና ይዞ በትራፊክ መብራት ላይ ቆሞ በአጠገቡ ትልቅ ይሄ ትልቁ ትራክ አለ አይደለ? መቶ አጠገባቸው ቆመ ማለት ነው። እና ሲቆም ጥላው ጋረዳቸው እና ይሄ ሰውዬ ልጆቹን ጥያቄ ጠየቃቸው። የጠየቃቸው ጥያቄ ምንድን ነው? እሱ ይሄ መኪና ይሄ ትልቁ ኤቲን ዊለር ነው አይደለ የሚሉት ትልቁ መኪና ከኋላ መጥቶ ባለ ኃይሉ መጥቶ ላያችን ላይ ቢወጣብን ነው የሚሻለው ወይንስ ጥላው መጥቶ ላያችን ላይ ቢጠላ ብሎ አላቸው ማለት ነው። ልጆቹ የመለሱለት መልስ ምንድን ነው? እሱ አይ ጥላው ላያችን ላይ ቢያጠላ ነው የምንመርጠው፣ ምክንያቱም ላያችን ላይ ከመጣ መሞታችን ነው፣ ያን አይነት ነገር ነው። ስለዚህ ይሄ ሰው በጣም የመለሰላቸው መልስ ምንድን ነው? እሱ ከሁለት ሺህ ዓመታት በፊት ኢየሱስ ክርስቶስን ሞት በዛ ፍጥነት ነው ላዩ ላይ መጥቶ የወጣበት። ኤቲን ዊለሩ ልክ መጥቶ ቢወጣባቸው እነዚህን ልጆች በዛ መልኩ ሞት ፊት ለፊት መጥቶ ኢየሱስ ክርስቶስን አግኝቶታል። ኢምፓክቱ ሙሉ ለሙሉ ኢየሱስን አግኝቶታል። እናታችሁ አሁን የምታልፈው በዚህ ጥላ ነው የምታልፈው፣ ኢየሱስ ተቀብሎታል ያንን ነገር፣ ግን እናታችሁ በዚህ ጥላ ውስጥ ታልፋለች ብሎ አላቸው። በጣም ኃይለኛ የሆነ ምሳሌ ነው አይደለ? ሞት ጥላውን ነው የሚያጠላብን። በሸለቆ በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከኔ ጋር ስለሆንክ ክፉን ምን አላደርግም። ስለዚህ በጣም ጉዳዩ በጣም ትኩረት ልንሰጠው የሚገባን ከማን ጋር ነን የሚለው ነው። የት ነኝ አይደለም፣ በሸለቆ መካከል ነው የሚያልፈው፣ ግን አንተ ከኔ ጋር ነህና ክፉን ምን አላደርግም፣ አልፈራም። ስለዚህ ወገኖች የምናልፍበት የህይወት ሁኔታችን ለእኔና ለእናንተ በጣም ጥያቄ መሆን ያለበት ሁኔታ ሳይሆን በጣም ጥያቄ መፍጠር ያለበት በሁኔታዬ ውስጥ አብሮኝ ያለው ማን ነው። ስለዚህ ሰላማችን የሚገኘው ሸለቆ ስላለ ስለሌለ፣ ሸለቆ ስለተደላደለ ስላልተደላደለ አይደለም። አሁን ብዙ ስብከቶች ይደላደላል፣ ይናዳል ምናምን አይነት ነገር ነው አይደለ? ነገር ግን የእግዚአብሔር ሀሳብ ከእርሱ ጋር የምንኖረው ኑሮ ሰላምን ተውላችኋለሁ፣ ሰላም ይሰጣችኋለሁ፣ እኔ የሚሰጣችሁ ዓለም እንደሚሰጣችሁ አይደለም። ወገኖች የዓለም ሰላም በሚመቹ ሁኔታዎቻችን ላይ የተመሰረተ ነው። ክርስቶስ የክርስቶስ የሆነው ሰላም ግን በእርሱ መገኘትና ተስፋ ውስጥ ያለ ነው። ጌታ ከኔ ጋር ሆኖ ምን አደረገኝ ይላል? አበረታኝ። ስለዚህ መውጫ በሌለበት የሚገለጥ የእግዚአብሔር ማዳን ከጄም ሊነጥቃቸው የሚችል ማንም የለም። ለእኔ መኖር ክርስቶስ ነው፣ ሞትም ማትረፍ ነው። ጴጥሮስ መልእክቱን ለሚቀበሉት ሰዎች እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል ይላቸዋል። ወገኖች የመንፈሳዊ ትድግና የግድ ጉዳት አይደርስብንም ማለትም አይደለም። ስራ ልናጣ፣ ልንታመም፣ ያላሰብናቸው ነገሮች ሊከሰቱ ሊሆኑ ይችላሉ። እውነተኛው ትድግና እርሱን በመጠበቅ በምድራዊው ነገር ሳንወሰን እኔና የእናንተ ፍጻሜ በሁኔታዎቻችን ሳይሆን ነገር ግን በእግዚአብሔር ከእኛ ጋር ከመሆንና ካለመሆን ጋር የተያያዘ ነው። የመጨረሻው ጳውሎስ የሚላቸው ነገር ምንድን ነው? እሱ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። አስባችሁታል? ነገም ሊሞት ይችላል እና ነገር ግን ለእርሱ ከዘላለም እስከ ዘላለም ክብር ይሁን። እኔና እናንተ እኮ አምልኮ በጣም የሚመቸንና ወይም ደግሞ አምልኮ ደስ የሚለን እኮ በጣም የሆነ ጥሩ ስሜት ላይ ስንኖር ነው አይደለ? እንደ ጳውሎስ ግን ስንመለከተው ግን ጳውሎስን በጣም ይሄ በጣም ወስዶት የቱ ጋር ነው የሚያስቀምጠው? ለእግዚአብሔር የሚገባውን ክብር በዚህ ሁኔታ ውስጥ መስጠት የሚያስችልበት ግንዛቤ። በጣም ዶክሶሎጂ ይሉታል የነገረ መለኮት መምህራ። ስለዚህ እሱ የራሱን ይሄ ድፍረቱን፣ ችሎታውን፣ እውቀቱን አይደለም፣ ነገር ግን ይሄ የአገልግሎት ስኬቶቹንም አይደለም። በዚህ ሁሉ ውስጥ ግን ክብር ለማን ይሁን ይላል? ለእግዚአብሔር ይሁን። እግዚአብሔር ማዳን ላይ ወገኖች ያለን እውነተኛ መተማመን እኔና እናንተን ለማኩራራት እኔና እናንተን በእግዚአብሔር የተጎበኘች ሊያስ ብለን በእግዚአብሔር የታየ ሊባልልን አይደለም፣ ለእርሱ በስተመጨረሻ ክብር ለማምጣት ታዳጊም አዳኝም የሆነውን እግዚአብሔርን ወገኖቼ ጳውሎስ አማኞች ከሚያገኛቸው የህይወት ሁኔታ ይልቅ ነገር ግን ሊያዩት ሊረዱት የሚገባቸውን እግዚአብሔርን ይረዱ ዘንድ። አንዳንድ አማኞች ቅድም እንዳልኩት ከእቶኑ እሳት ይድናሉ። አንዳንድ አማኞች ከእቶኑ እሳት ውስጥ እንዳይጎዳቸው እግዚአብሔር ይጠብቃቸዋል። አንዳንዶች ደግሞ በሞት ጥላ በኩል ወደ ክብሩ ይመጣሉ። ስለዚህ ይህን ሀሳብ ስንጠቀልለው ሌሎች ተውል ሲሄዱ ጌታ ከኛ ጋር ይቆማል። ጌታ አላማውን ለመፈጸም ያበረታናል። ጌታ ክፋት የመጨረሻ ውሳኔውን በእኛ ላይ እንዳያገኝ ጣልቃ በመግባት ይታደገናል። ጌታ ወደ ሰማያዊው መንግስቱ በሰላም ያደርሰናል። አሜን። ሁላችንም እስቲ በእግዚአብሔር ፊት ተነስተን ጸልያለን።